የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላልፍላችሁ የዛሬ ሰኞ ምሽት ዝግጅታችን አሁን ጀመረ። ባለፈው ዓመት በኢትዮጵያ 8 የረዴ ሰራተኞች መገደላቸውንና 20 ሰራተኞች ደግሞ መታገዳቸውን የዓለም ምግብ ፕሮግራም አስታወቀ።
Growing insecurity and particularly in Amhara region is hindering our deliveries.
በተለይም በአማራ ክልል እየጨመረ የመጣው የጸጥታ ችግር የእርዳታ አቅርቦት ስራዎችን እያስተጓጎለ ይገኛል።
የሰማችኋቸው የዓለም ምግብ ፕሮግራም የኢትዮጵያ ተወካይ ዛታን ሚሊሲክ ናቸው። ይህን የተመለከተው ዘገባችን በምሽቱ አብይ ርዕስ ወደ እናንተ ይደርሳል። ሰኞ መስከረም 13 2017 ዓ.ም። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አምሽታችኋል? የአሜሪካ ድምፅ የሰኞ ዝግጅታችን ጀምሯል። አስማማየን እያስተናገድኳችሁ ምሽቱን ከእናንተ ጋር አመሻለሁ። ለዓለም ዜናዎቹ ስመኝሽ የቆየ አብረኝ እዚህ ስቱዲዮ አለች። ፕሮግራሙን ከስቱዲዮ በማቀናበር ደግሞ ብርሃን ኃይሉ ከእኛ ጋር አብራ የምታመሽ ነው የሚሆነው። የፕሮግራሙ ዋና አዘጋጅ ደረጀ ደስታ ነው። እስከ ምሽቱ አራት ሰዓት ድረስ ከእኛ ጋር አብራችሁ እንድትቆዩ ጋብዛለሁ። አሁን ከዓለም ወደ ተሰባሰቡ ዜናዎች እናመራለን። ስመኝሽ ትጠብቃችኋለች።
በድጋሚ እንደምናመሻችሁ የምሽቱን አጫጭር ዜና አሰማችኋለሁ። የጦር መሳሪያዎችን ጨምሮ ወታደራዊ ቁሳቁሶችን የጫነ የግብጽ መርከብ ሞቃዲሾ ወደብ ላይ መድረሱን የዓይን እማኞች አስታወቁ። የሶማሊያ መንግስት በጉዳዩ ላይ እስካሁን አስተያየት ባይሰጥም የአካባቢው ነዋሪዎች ጭነቱን በግል ተንቀሳቃሽ ስልኮቻቸው አንስተው ፎቶዎች አጋርተዋል። ወታደራዊ መኪናዎች ከፍተኛ ርቀት መተኮስ የሚችሉ መድፎችን ከመርከቡ እየጎተቱ ሲያወርዱ መታየታቸውን የአፍሪካ ቀንድ ባልደረባችን ሀሩን ማሩፍ ያደረሰን ዘገባ ያመለክታል። በጦርነት በምትታመሰው ሱዳን የኮሌራ በሽታ እየተስፋፋ መሆኑንና ባለፉት ሁለት ወራት ውስጥ ብቻ ቢያንስ 388 ሰዎች ሕይወታቸው ሲያልፍ ወደ 13,000 የሚጠጉ ለሕመም መዳረጋቸውን የጤና ባለሙያዎች አስታውቀዋል። በሽታው በተለይ በጦርነቱ በተፈናቀሉ በሚሊዮኖች የሚቆጠሩ ሰዎች በሚገኙበት ምስራቃዊው የሱዳን ክፍል በቅርቡ በጣለው ከባድ ዝናብና ጎርፍ መባባሱም ተጠቁሟል። የሱዳን ጤና ሚኒስቴር እሁድ ዕለት ባወጣው ሪፖርት ባለፈው ሳምንት መጨረሻ ብቻ በኮሌራ ጉዳት የደረሰባቸው 6 ሰዎች መሞታቸውንና 400 ያክል መታመማቸውን ገልጿል። እንደ አውሮፓውያን አቆጣጠር በ2017 ዓ.ም በሱዳን ተከስቶ በነበረ የኮሌራ ወረርሽኝ ቢያንስ 700 ሰዎች ሲሞቱ ወደ 22,000 የሚጠጉ ሰዎች ከሁለት ወራት ባነሰ ጊዜ ውስጥ በበሽታው ተጠቅተው ነበር። ፍልሰተኞችን አሳፍሮ ይጓዝ የነበረ የጀልባ በግሪክ ሳሞት ደሴት አቅራቢያ ሰጥሞ የሶስት ፍልሰተኞች ሕይወት ሲያልፍ በርካቶች የደረሱበት እንደማይታወቅ የግሪክ የባህር ጠረፍ ጥበቃ አስታውቋል። ከአጂያን ደሴት በስተ ሰሜን ምዕራብ ከሚገኘው የባህር ዳርቻ የተነሳው ጀልባ ቢያንስ 30 ሰዎችን አሳፍሮ እንደነበር የባህር ጠረፍ ጥበቃው ጨምሮ ገልጿል። አንድ የባህር ጥበቃ ባለስልጣን ሞተው የተገኙት ሶስቱም ፍልሰተኞች ሴቶች መሆናቸውን አመልክቷል። አንድ ነፍሰ ጡርና አንድ ታዳጊ ሕፃንን ጨምሮ እስካሁን 5 ፍልሰተኞች በሕይወት መገኘታቸውንና ወደ ሆስፒታል መወሰዳቸውንም ሌላ ባለስልጣን ለሮይተርስ አመልክቷል። እንደ አውሮፓውያን አቆጣጠር ከ2015 ወዲህ ግሪክ ከመካከለኛው ምስራቅ አፍሪካና እስያ ተነስተው ወደ አውሮፓ ህብረት ለሚጓዙ ፍልሰተኞች ተመራጭ መተላለፊያ ስትሆን ከ2015 እስከ 2016 ዓ.ም በነበረው ጊዜ ብቻ ወደ 1 ሚሊዮን የሚጠጉ ሰዎች በደሴቶቿ ላይ አርፈዋል። አብዛኞቹ ፍልሰተኞች የሚተነፍሱ ጀልባዎችን እንደሚጠቀሙም ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በታንዛኒያ የንግድ ከተማ ዳሬ ሰላም ሊካሄድ የታሰበውን ተቃውሞ ለማስቆም የተቃዋሚ ፓርቲ ከፍተኛ አመራሮች ሰኞ ዕለት መታሰራቸውን ቻዴማ የተሰኘው ተቃዋሚ ፓርቲ አስታውቋል። የቻዴማ ፓርቲ ዋና ሊቀመንበር ፍሪማን ሙቦዌ በፖሊስ ተይዘው ከመወሰዳቸው በፊት ሰልፍ ማካሄድ ህገ መንግስታዊ መብታችን ሆኖ ሳለ ህዝብን ለማስፈራራትና ነጻነታችንን ለማስፈን ፖሊስ እየተጠቀመ ያለው የኃይል መጠን አስገርሞናል ሲሉ ለደጋፊዎቻቸው ተናግረዋል። ሰልፉ ቢታገድም የቻዴማ ፓርቲ አባሎቹ በጸጥታ አካላት መታገታቸውንና መገደላቸውን አስመልክቶ ያዘጋጀው ሰልፍ እንደሚካሄድ አስታውቋል። በመጨረሻም የእስራኤል ኃይሎች ሰኞ ዕለት በደቡባዊ ሊባኖስ ላይ ሰፊ የአየር ድብደባ አካሂደዋል። በእስራኤልና በሂዝቦላ ታጣቂዎች መካከል የተነሳው ግጭት ተባብሶ በቀጠለበት ወቅት የተካሄደው የአየር ድብደባ በቀጠናው ሰፊ ጦርነት እንዳይቀሰቀስ ተዘግቷል። የእስራኤል መከላከያ ኃይል ቃል አቀባይ ሪር አድሚራል ዳንኤል ሃጋሪ በቪዲዮ አማካኝነት ባስተላለፉት መልእክት የእስራኤል ኃይሎች እርምጃውን የወሰዱት ሂዝቦላ ወደ እስራኤል ግዛት ለመተኮስ መዘጋጀቱን የሚያመለክቱ መረጃዎች በመገኘታቸው ነው ብለዋል። ባለፈው ሳምንታት በእስራኤልና በሊባኖስ ድንበር አካባቢ እየጨመረ የመጣውን ጦርነት ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አዲስ የጉዞ ማስጠንቀቂያ ያወጣ ሲሆን የአሜሪካ ዜጎች የንግድ አውሮፕላኖችን ተጠቅመው መውጣት እንዲጀምሩ አሳስቧል። አድማጮች፣ ለሰዓቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ አስማማው ልመልሳችሁ።
የምሽቱ የዓለም ዋና ዋና ዜናዎች ወደ እናንተ ደረሱ። ለዜናዎቹ ስመኝሽ የቆየን አመሰግናለሁ። አድማጮቻችን፣ የተካተላችሁ የምትገኙት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የዛሬ ሰኞ ምሽት የአሜሪካ ድምፅ ስርጭታችን ነው።
ድህረ ወሊድ መደበት ወይም ፖስትፓርተም ዲፕሬሽን በጣም ሲሪየስ የሆነ የኑሮ ችግር ማለት ይቻላል ኮንዲሽን ትልቅ ለውጥ ያመጣል የተባለው ሆስፒታል የሌለባቸው አካባቢዎች እናቶች እንደዚህ አይነት ችግር ቢያጋጥማቸው በአፍ የሚሰጥ በቀን አንዴ እየወሰዱ ለ14 ቀን የሚወስዱት
የሰማችኋቸው በዩናይትድ ስቴትስ የምግብና የመድኃኒቶች ቁጥጥር ባለስልጣን በምርምር ባለሙያነት በማገልገል ላይ የሚገኙት ዶክተር አሌክስ አካሉል ናቸው። የዛሬ ሳምንታዊ የሐኪሞን የጠይቁ ቅንብራችንም ቀደም ሲል እርሳቸውን ተብራሩት እንደሰማችሁት በድህረ ወሊድ ለሚከሰት የድብታብ ህመም ሕክምና አዲስ መድኃኒቶች ላይ ያተኩራል። በሁለተኛው አጋማሽ ወደ እናንተ የሚደርስ ነው የሚሆነው። እያስተናገድኳችሁ ያለሁት አስማማው አየነው ነኝ። በምሽቱ በዌብና ማህበራዊ ድረገጽ ፕሮዲሰራችን አበየው ገበያውን ከእኛ ጋር አብራናለች። በስቱዲዮ ቅንብሩን ደግሞ ብርሃን ኃይሉ፣ የፕሮግራሙ ዋና አዘጋጅ ደግሞ ደረጀ ደስታ ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም እየተከታተላችሁን በቀጥታ ከእኛ ጋር አብራችሁን ማምሸት ትችላላችሁ። አሁን የምናልፈው ወደ ምሽቱ አብይ ርዕስ ነው። ባለፈው ዓመት በኢትዮጵያ 8 የረድኤት ሰራተኞች መገደላቸውንና 20 ሰራተኞች ደግሞ መታገታቸውን የዓለም ምግብ ፕሮግራም የኢትዮጵያ ተወካይ ዛታን ሚሊሲክ አስታውቀዋል። ዛሬ ሰኞ በአዲስ አበባ በሰጡት መግለጫ በአሁኑ ወቅት በአማራ ክልል ያለው የጸጥታ ችግር ለሰብአዊ እርዳታ ስራዎች ትልቅ እንቅፋት መሆኑንም ተናግረዋል። ሁሉም አካላት የንጹሐን ዜጎችና የረድኤት ሰራተኞች ደህንነት እንዲያረጋግጡም ጠይቀዋል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ተጨማሪ አለው።
በቅርቡ የተሾሙት የዓለም ምግብ ፕሮግራም የኢትዮጵያ ተወካይ ዛታን ሚሊሲክ ዛሬ ሰኞ መስከረም 13 2017 በአዲስ አበባ ለጋዜጠኞች በሰጡት መግለጫ በኢትዮጵያ ያለው የጸጥታ ችግር ለድርጅቱ የሰብአዊ እርዳታ አቅርቦትና ስርጭት ትልቅ ፈተና መደቀኑን ተናግረዋል። በዚሁ የጸጥታ ችግር ምክንያትም ባለፈው ዓመት የረድኤት ሰራተኞች መገደላቸውንና መታገታቸውንም ገልጸዋል።
Growing insecurity and particularly in Amhara region is hindering our deliveries.
በተለይም በአማራ ክልል እየጨመረ የመጣው የጸጥታ ችግር የእርዳታ አቅርቦት ስራዎችን እያስተጓጎለ ይገኛል። የዓለም ምግብ ፕሮግራም የኢትዮጵያ የእርዳታ አቅርቦት ተግባራት የአደጋ ስጋት የተደቀነባቸው ሲሆን ባለፈው ዓመት 8 የረድኤት ሰራተኞች ተገድለዋል፣ 20 ሰራተኞች ደግሞ ታግተዋል። የዓለም ምግብ ፕሮግራም ለረድኤት ሰራተኞች ደህንነት ቅድሚያ ስለሚሰጥ በሰራተኞቹ ላይ የሚደርሱ አደጋዎችን ለመቀነስ ከአጋሮቻችን ጋር እየሰራን እንገኛለን። ሁሉም አካላት የንጹሐን ሰዎችና የእርዳታ ሰራተኞች ደህንነት ማረጋገጥ አለባቸው።
የድርጅቱ የኢትዮጵያ ተወካይ ባለፈው ዓመት ታገቱ ስላሏቸው 20 የረድኤት ሰራተኞች ጉዳይ የተናገሩት ዝርዝር ነገር የለም። የጸጥታ ችግር በደቀነው ፈተና ውስጥ ሆኖም ግን የዓለም ምግብ ፕሮግራም 90% ለሚሆኑ ተረጂዎች ሰብአዊ እርዳታ ማድረስ መቻሉን ኃላፊው አስታውቀዋል። ባለፈው ወር ብቻ በአማራ፣ በትግራይ፣ በአፋርና በሶማሌ ክልሎች ለሚገኙ አስቸኳይ የምግብ እርዳታ ለሚያስፈልጋቸው 3.6 ሚሊዮን ተረጂዎች እርዳታ ማሰራጨቱን ጨምረው ገልጸዋል። ሆኖም በገንዘብ እጥረት ምክንያት በአሁኑ ወቅት አስቸኳይ እርዳታ የሚሹ 6 ሚሊዮን ሰዎች እርዳታ እያገኙ እንዳልሆኑ አስረድተዋል። የዓለም ምግብ ፕሮግራም ባጋጠመው የገንዘብ እጥረት የተነሳም እርዳታ ከሚያስፈልጋቸው ተፈናቃዮችና ስደተኞች ውስጥ 60 ከመቶ የሚሆኑትን ብቻ መርዳት መቻሉን አመልክተዋል። ከዚህም በኋላ የእርዳታ ፈላጊዎች ቁጥር እየጨመረ ሊሄድ እንደሚችል ስጋታቸውን ገልጸዋል።
With over 10 million people already facing severe food insecurity,
አሁን ካሉት የከፋ የምግብ እጥረት ካጋጠማቸው 10 ሚሊዮን ሰዎች በተጨማሪ እያንጃበበ ያለው የደርቅ ሁኔታም በተለይ በደቡብና ደቡብ ምስራቅ አካባቢዎች ችግሩን ሊያባብሰው ይችላል። በዚህ የተነሳ ወደ 8.6 ሚሊዮን የሚገመቱ ሰዎች ለከፋ የደርቅ ሁኔታ ሊጋለጡ እንደሚችሉ ተተንብዮአል። ከነዚህ ውስጥ አብዛኞቹ ቤተሰቦች ደግሞ ባለፈው ጊዜ ከነበረው ድርቅ ገና ያላገገሙ ናቸው።
የዓለም ምግብ ፕሮግራም በኢትዮጵያ የምግብ እጥረት የሚያስፈልጋቸውን ሰዎች ለመርዳት እስከ መጪው የካቲት ወር ድረስ 341 ሚሊዮን ዶላር እንደሚያስፈልገው ኃላፊው ጨምረው ገልጸዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መቴን አዲስ አበባ።
አርማጆቻችንና ተመልካቾቻችን እየተከታተላችሁ የምትገኙት ከአሜሪካ ድምጽ የታለፈላችሁ የሚገኙን የሰኞ ምሽት ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ወደ እናንተ ደረሰ። ቀጥሎ የትንታኔው መጽሔት ወደ እናንተ ይደርሳል። በህወሓት ክፍል ውስጥ
የትግራይ ክልል ጊዜያዊ አስተዳደር ካቢኔ
አድማጮች በመሃል ላይ የተፈጠረ ቴክኒክ ችግር ይቅርታ እንጠይቃለን። ወደ ዜናዎቹን እንደገና ወደ እናንተ አደርሳለሁ። በህወሓት ክፍል ውስጥ ለማንም አልወግንም ሲል የትግራይ ጊዜያዊ አስተዳደር ካቢኔ አስታወቀ። በትግራይ ክልል የተፈጠረው ክፍል በህወሓት ከፍተኛ አመራሮች መካከል እንጂ በጊዜያዊ አስተዳደሩና በህወሓት መካከል አይደለም ሲል የክልሉ ካቢኔ ባወጣው መግለጫ አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ካቢኔ ትላንት እሁድ መስከረም 12 ቀን 2017 ዓ.ም ባወጣው መግለጫ ህግና ስርዓት ተከትሎ የመሾምና የመሻር ስራውንም አጠናክሮ እንደሚቀጥል ገልጿል። በሌላ ዜና ጉባኤ አካሄዱ የህወሓት አመራሮች በተለያዩ የትግራይ ክልል ከተሞች ህዝባዊ ውይይቶች እያካሄዱ ናቸው። ሙልጌታ ጽባ በዚህ ጉዳይ ላይ ተጨማሪ ያለው።
የትግራይ ክልል ጊዜያዊ አስተዳደር ካቢኔ ትላንት እሁድ መስከረም 12 ቀን 2017 ዓ.ም ያወጣው መግለጫ በህወሓት አመራሮች መካከል ክፍፍል ከተጀመረ አንስቶ የመጀመሪያው ነው። ካቢኔው በመግለጫው በአሁኑ ጊዜ በትግራይ ክልል የተፈጠረው ችግር በህወሓትና በአስተዳደሩ መካከል እንደሆነ ተደርጎ በስህተት እየተገለጸ ነው ብሏል። ይህ አገላለጽ የችግሩን ተሳታፊዎች ማንነትና አደረጃጀት ካለማወቅ ይነሳል በማለት አክሏል። ሆኖም ፖለቲካዊ ችግሩ በህወሓት አመራሮች መካከል የተፈጠረ ነው ሲል መግለጫው አስታውቋል። ይህ በጊዜያዊ አስተዳደሩ መዋቅር ላይ አሉታዊ ተጽዕኖ እንደሚኖረውም ጠቅሷል። የህወሓት አባላትና አመራሮች እንደየወገንናቸው በሁለት በኩል እየተሳተፉ ናቸው በማለትም የአስተዳደሩ ካቢኔ መግለጫ አመልክቷል። በአስተዳደሩ ካቢኔ ግን ከህወሓት አባላት በተጨማሪ የጸጥታ ኃይሎች፣ ምሁራንና የተቃዋሚ ፓርቲ አባላት የተካተቱበት መሆኑን አስታውሷል። እናም ካቢኔው በህወሓት ክፍል ውስጥ ለማንም አይወግንም ብለዋል መግለጫው። ይህ ችግር በመንግስታዊ መዋቅሩ ላይ የሚያደርሰው ጫና ለማስወገድም ካቢኔው በተረጋጋ መንፈስና በህግና ስርዓት ይሰራል ብለዋል። የአስተዳደሩ ካቢኔ በመግለጫው የፕሪቶሪያው ስምምነት በምልአት በመተግበር የክልሉ ግዛታዊ አንድነት ወደ ቅድመ ጦርነት በመመለስና ተፈናቃዮች ወደ ቀያቸው በመመለስ ጉዳይ አመራሩ በተደራጀ መንገድ አልሰራም በማለትም ወቅሷል። ከአሁን በኋላ ግን የክልሉ ሁሉንም አቅም በመጠቀም ለመስራት አቅጣጫ ተቀምጧል ሲል መግለጫው አመላክቷል። በመንግስታዊ መዋቅሩ ላይ እያደረገ ያለውን ማስተካከያና የአዲስ ኃላፊዎችን ምደባ እንደሚቀጥል ካቢኔው በመግለጫው ጠቁሟል። የክልሉ ካቢኔና ፕሬዚደንቱ በህግ የተደነገገ ኃላፊነታቸውን ለመወጣት ህግና ስርዓት ተከትሎ በመመካከር የመሾምና የመሻር እንዲሁም ህዝባዊ ውይይቶች የማካሄድና የለውጥ ስራዎች የመፈጸም ተግባራት አጠናክረው ይቀጥላሉ ነው ያለው። የክልሉ ጸጥታ ኃይልም የጊዜያዊ አስተዳደሩ አካል ነው ያለው መግለጫው፣ ጥናቶችና ምክክር በማድረግ በክልሉ ፕሬዚደንትና በካቢኔው እየተመሩ የሚሰጣቸው ተልእኮ ይፈጽማሉ ብሏል። በፖለቲካ ፓርቲዎች ውስጥ በሚፈጠር ልዩነት ደግሞ ለአንዱ ሳይወግኑ ይቀጥላሉ ብሏል። በሌላ ዜና ጉባኤ ያካሄዱ የህወሓት አመራሮች በተለያዩ የክልሉ ከተሞች ህዝባዊ ውይይቶች እያካሄዱ ናቸው። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ቅዳሜ መስከረም 11 ቀን 2017 ዓ.ም በመቀለ ከተማ በተካሄደው ውይይት ተገኝተው ገለጻ አድርገዋል። ሊቀመንበሩ በገለጻቸው መድረኩ የተዘጋጀው ፓርቲያቸውን አስመልክቶ የህዝቡን ሀሳብ ለመስማት መሆኑን አስረድተዋል።
ያለውን መጥፎ ሁኔታ አስመልክቶ እንድንመክርበት የኛን ማሳብ እንድትሰሙ ነው የተዘጋጀው። ከሁሉም በላይ ግን የናንተ ሐሳብ ያስፈልጋል። እንዲስተካከልና እንዲታረም የምትፈልጉትን ለመስማት ነው መድረኩ የተዘጋጀው። መደረግ አለበት የምትሉትንና እኛ ማሰብ ስለሚገባን ጉዳይ እንድናደምጥ ነው የመጣ ነው። በመጨረሻም አብረን የምንሰራው ጉዳይ ነው እንድንመካከር ነው መድረኩ የተመቻቸው።
ዶክተር ደብረጽዮን በህወሓት አመራሮች መካከል የተፈጠረው ልዩነት የስልጣን ጉዳይ ሳይሆን የዓላማና ያስተላለፍ ነው ሲሉ ተናግረዋል። ከመቀለ ከተማ በተጨማሪ በሽረንዳ ስላሴ፣ አክሱም፣ አድዋ፣ አድግራት፣ አብይ አድና ሌሎች ከተሞችና ወረዳዎች ከነዋሪዎችና ተፈናቃዮች ጋር ውይይት ተካሂዷል። የክልሉ ጊዜያዊ አስተዳደር ምክትል ፕሬዚደንትና የክልሉ የጸጥታ ኃይሎች መሪ ሌተናንት ጀነራል ታደሰ ወረደ የክልሉ ጊዜያዊ አስተዳደር በወረዳና በዞኖች የሚያካሄደውን ሹምሽር እንዲያቆምና በተመሳሳይም ጉባኤ ያካሄደውን ህወሓት በጊዜያዊ አስተዳደሩ ካቢኔ ያለውን ድርሻ ዳግም ለማስተካከል እንዳይንቀሳቀስ በአዲስ ዓመት ዋዜማ በሰጡት መግለጫ ጠይቀው እንደነበር ይታወሳል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ቀጣዩ የትንታኔ መጽሔት ዘገባችን ደግሞ የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ እውነተኛ ሰላም የግጭት አለመኖር ብቻ አይደለም ማለታቸውን የተመለከተውን ዘገባ እናልፋለን። እውነተኛ ሰላም ግጭት እንዲቆም ማድረግ ብቻ ሳይሆን የፍትህ፣ የውይይትና የጋራ መከባበር ነው ሲሉ በኢትዮጵያ የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ ጊዮንዶሊን ግሪን ተናግረዋል። ምክትል ኃላፊውን የተናገሩት ባለፈው ቅዳሜ መስከረም 11 ቀን 2017 ዓ.ም በድሬዳዋ በተከበረው የዓለም የሰላም ቀን አከባበር ላይ በተገኙበት ወቅት ነው። እለቱን አስመልክቶም በተዘጋጀው የእግር ጉዞ ላይም ተሳትፈዋል። አዲስ ቸኮል ተጨማሪ ያለው።
በየዓመቱ መስከረም 11 ቀን ወይም በፈረንጆች ሴፕቴምበር 21 ቀን በተለያዩ ዝግጅቶች ከሚከበረው የዓለም የሰላም ቀን በዓል በምስራቅ ኢትዮጵያ ከተማ ድሬዳዋ የተካሄደውን ስነስርዓት ያስተባበረው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም በመጻሩ ዩኤስኤአይዲ ነው። የእግር ጉዞና ሌሎች ልዩ ልዩ ዝግጅቶች ባካተተው በዓል ላይ የተገኙት በአዲስ አበባ የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ ጉዌንድሊን ግሪን እውነተኛ ሰላም የግጭት አለመኖር ብቻ ሳይሆን የፍትህ፣ ሰላማዊ ውይይትና የእርስ በርስ መከባበር መኖር ነው ብለዋል።
የዚህ ዓመት የሰላም ቀን መሪ ቃል የሰላምን ባህል ማሳደግ የሚል ነው። ይህ ደግሞ በዚህ በድረዷ ብቻ ሳይሆን በመላ ሀገሪቱና በመላ ዓለም አስፈላጊ ነው። ምክንያቱም እውነተኛ ሰላም ግጭት እንዲቆም ማድረግ ብቻ አይደለም። እውነተኛ ሰላም የፍትህ፣ የውይይትና የመከባበር መኖር ነው። የዩኤስአይዲ ዘላቂነት ያለው የሰላም ፕሮግራም ልክ
በየዓመቱ መስከረም 11 ቀን ወይም በፈረንጆች ሴፕቴምበር 21 ቀን በተለያዩ ዝግጅቶች ከሚከበረው የዓለም የሰላም ቀን በዓል በምስራቅ ኢትዮጵያ ከተማ ድሬዳዋ የተካሄደውን ስነስርዓት ያስተባበረው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም በመጻሩ ዩኤስአይዲ ነው። የእግር ጉዞና ሌሎች ልዩ ልዩ ዝግጅቶች ባካተተው በዓል ላይ የተገኙት በአዲስ አበባ የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ ጉዌንድሊን ግሪን እውነተኛ ሰላም የግጭት አለመኖር ብቻ ሳይሆን የፍትህ፣ ሰላማዊ ውይይትና የእርስ በርስ መከባበር መኖር ነው ብለዋል።
የዚህ ዓመት የሰላም ቀን መሪ ቃል የሰላምን ባህል ማሳደግ የሚል ነው። ይህ ደግሞ በዚህ በድረዷ ብቻ ሳይሆን በመላ ሀገሪቱና በመላ ዓለም አስፈላጊ ነው። ምክንያቱም እውነተኛ ሰላም ግጭት እንዲቆም ማድረግ ብቻ አይደለም። እውነተኛ ሰላም የፍትህ፣ የውይይትና የመከባበር መኖር ነው። የዩኤስአይዲ ዘላቂነት ያለው የሰላም ፕሮግራም ልክ በድረዷ ያለን አይነት ማህበረሰባዊ ውይይቶች በማበረታታት ይህ የሰላም ባህል ይደግፋል። ቅሬታዎችን ሰላማዊ በሆነ መንገድ መፍታትን እንደግፋለን። ይህ ልዩነቶችን የመፍቻ መንገድ ሁለቱ አጋሮችን የሚጋሩ ልዩ ሀገርነት ላይ ተንጸባርቋል።
ምክትል ኃላፊው አክለውም ኢትዮጵያ መረጋጋትና አንድነት እንድታሳካ ያስፈልጋታል ያሉትን ነጥብ ጠቅሰዋል። ማህበረሰቦች መቻቻልን መቀበል እንዲሁም የሁሉም ኢትዮጵያውያን ድምጾች መሰማታቸውን ማረጋገጥ አለባቸው ሲሉ ነው የተናገሩት። በድሬዳዋ በተዘጋጀው የሰላም ጉዞ ላይ ሴቶችም ተሳታፊ መሆናቸው ትልቅ ትርጉም እንደሚሰጡትም ጠቅሰዋል።
Peace begins with community. It's also nice to see all the women here.
ሰላም የሚጀምረው ከማህበረሰቡ ነው። እዚህ ሴቶች በማየት ደስ ብሎኛል። በመላው ዓለም ስሰራ ከነበረው ተመክሮ የተረዳሁት ነገር የሁሉም ባለድርሻ አካላት እስካልተሳተፉ ድረስ ሰላምን የማምጣት ጥረት አይሳካም። የምንሰራውም ክፍፍልን ለመፍጠር ወይም የራስ ግዛትን ስለመፍጠር ሳይሆን ህዝባችንን ስለመንከባከብ ነው። ቤተሰቦቻችንን ስለመንከባከብ ነው። ብዙ ጊዜ ደግሞ በድርድር ጠረጴዛ ላይ የሚገኙ ሴቶች ድምጽ ነው። በጦርነት ወይም ከግጭት ውስጥ ሰላም እንዲመጣ መፍትሄ ሲሆን የምናየው እና እዚህ ስፍራ ሴቶች በመገኘታቸው እንኳን ደስ አላችሁላችሁ ፈልጋለሁ።
ስለ ድሬዳዋ ብዙ ጥሩ ነገሮችን መስማታቸው ነው የተናገሩት። በአዲስ አበባ ዩናይትድ ስቴትስ ኤምባሲ ምክትል ኃላፊ ጎንድሊን ግሪን የተለያዩ ሃይማኖት አባቶች ጎን ለጎን ሆነው ሲመርቁ ማየታቸው ልዩ ስሜት ፈጥሮብኛል ብለዋል።
ይቺ እጅግ አስፈላጊ ከተማ መጎብኘት ነበረብኝ። ይቺን የፍቅርና የሰላም ከተማ። ሰዎች ስለዚች ከተማ የተለያዩ ታሪኮችን ነግሮኛል። ሙስሊምና ክርስቲያኖች እጅ ለእጅ ተያይዘው በከተማዋ እንደሚሄዱ፣ መስጂዶችና አብያተ ክርስቲያን ጎን ለጎን ለመታነጻቸው ወዘተ ነግሮኛል። የነገሩኝን ታሪክ ማመን አለማመኔን እርግጠኛ አይደለሁም። ምክንያቱም በሌላ ዓለም ህዝብ እነዚህ ነገሮች የሚከፋፍላቸው ጉዳዮች ስለሆኑ ነው። እዚህ በመካከላችሁ ተገኝቼ በማክበሬ ደስተኛ ነኝ። ምክንያቱም እዚህ እርስ በርስ መከፋፈል ሳይሆን አንድነት ላሳያችሁኝ።
በድሬዳዋ የተዘጋጀውን የሰላም ቀን አከባበር ላስተባበር ዩኤስኤድ ምስጋናቸውን የገለጹት የአስተዳደሩ ከንቲባ ተወካይና የገንዘብና ኢኮኖሚ ልማት ቢሮ ምክትል ኃላፊ አቶ ግርማ ተሰማ የኤምባሲው ምክትል ኃላፊ ሀሳብ የሚያጠናክር ንግግር አድርገዋል። በአስተዳደራቸው ያለው ሰላም ለማስቀጠልም አስተዳደሩ ያለውን ቁርጠኝነትም ገልጸዋል። የሰላም ቀኑ የድሬዳዋ ትምህርት ቢሮ ማርቺንግ ባንድ፣ ሰርከስ ድሬዳዋ፣ የድሬዳዋ ስካውትና ፖሊስ ባሳዩቸው ልዩ ልዩ ትርኢቶች ታጅቦ በከዚራ ዙሪያ የእግር ጉዞ በማድረግ ተከብሯል። በዕለቱ በአሜሪካ ኤምባሲ የሚደገፉ የአሜሪካ ኮርነርም ተጎብኝቷል። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ።
ቀደም ሲል በድሬዳዋ የተከበረውን የሰላም ቀን የተመለከቱን የአዲስ ቸኮል ዘገባ ነበር ወደ እናንተ የደረሰው። ወደ ቀጣዩ የትንታኔ መጽሔት ዘገባ አልፋለሁ። የጦር መሳሪያ የጫነ የግብጽ መርከብ ሞቃዲሾ ውስጥ ወደ መግባቱን የዓይን እማኞች ገለጹ። የጦር መሳሪያ ጨምሮ ወታደራዊ መሳሪያዎችን የጫነ መርከብ ሞቃዲሾ ገብቷል ሲሉ እማኞቹ ተናግረዋል። የሶማሊያ መንግስት ባለስልጣናት ስለ ጉዳዩ የተናገሩት ነገር የለም። የመርከቡን ጭነት ምስል በቪዲዮ ያነሱ ነዋሪዎች ግን በማህበራዊ መገናኛዎች አጋርተውታል። ሃውትዘር የሚባሉትን ከባድ መሳሪያዎችን የሚያጓጉዙም ጭምር ያሉባቸው ወታደራዊ ተሽከርካሪዎች ከመርከቡ ሲወርዱ በምስሎች ላይ ታይተዋል። ሀሩን ማሩፍ ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች።
ከአልአዳቢያ ወደብ የተንቀሳቀሰው ሮሮ የጭነት አጓጓዥ የተባለው መርከብ ትናንት እሁድ እንደ አውሮፓውያን የዘመን አቆጣጠር መስከረም 22 ቀን ሞቃዲሾ ገብቷል። የዓይን እማኞች ባነሷቸው የቪዲዮ ምስሎች መሰረት ሀውትዘሮችና ሌሎችም የጦር መሳሪያዎች እንዲሁም ወታደራዊ ተሽከርካሪዎች ከመርከቡ ሲወርዱ ታይተዋል። የሶማሊያ መንግስት ስለ ጦር መሳሪያዎቹ መግባት በይፋ ያወጣው መግለጫ የለም። የመከላከያ ሚኒስትሩ አብድልቃድር መሐመድ ኑር ግን በፌስቡክ ገጻቸው ከሶማሊያ የጦር ኃይል አዛዥ ከጀነራል ኢብራሂም ሼክ ሙሄዲን ጋር ሆነው የጦር መሳሪያዎቹ ሞቃዲሾ ወደብ ላይ የግብጽ ባንዲራ ከምታውለበልበው መርከብ ላይ ሲራገፉ ሲመለከቱ የሚያሳይ ፎቶ አጋርተዋል። የመከላከያ ሚኒስትሩ አያይዘው ጥቅማችንን የምናውቀው እኛ ነን፣ አጋሮቻችንን የምንመርጠውም ራሳችን ነን፣ ያንን የምንወስነው እኛ እንጂ ሌሎች አይጭኑብንም ብለዋል። የሶማሊያ እና የግብጽ ግንኙነት ማንንም ሊያስገርም አይገባም ያሉት የሶማሊያ ምክር ቤት አባሉ ሙርሳል ካሊፋ ግብጾች እኮ በታሪክም ለሶማሊያ ትልቅ ወታደራዊ ድጋፍ በመስጠት የሚታወቁ ናቸው ብለዋል።
ኢጅፕት አንድ ሶማሊያ have a long history of cooperation, cultural partnership, and brotherly relations that spans over centuries.
ግብጽና ሶማሊያ ምዕተ ዓመታት ያስቆጠረ የትብብር የባህላዊ አጋርነትና የወንድማማችነት ታሪክ ያላቸው አገሮች ናቸው።
ግብጽና ሶማሊያ የመከላከያ ትብብር ስምምነት የተፈራረሙት ባለፈው ነሐሴ ወር ሲሆን ስምምነቱን የሶማሊያ ባለስልጣናት የሶማሊያ ኃይሎች ከአልሸባብ ጋር በሚያደርጉት ውጊያ የጸጥታ ዝግጁነታቸውን የሚያጠናክር ነው በማለት አድናቆት ሰጥተዋል። የሶማሊያ ምክር ቤት አባሉ ሙርሳል ካሊፋ የሶማሊያ መንግስት ጉዳዩን የያዘበትን መንገድ እንደሚደግፉ ተናግረዋል።
ሶማሊያ asking for allies in order to defend our territorial integrity and our sovereignty is the right thing to do and I fully support President Hassan Sheikh Mahmoud and his administration on that effort.
ሶማሊያ የአጋሮቿን እገዛ እየጠየቀች ያለችው የግዛት አንድነቷን ለማስከበር ነው። ለሉዓላዊነታችን ስንል ስለሆነ ትክክል ነው። ፕሬዚደንት ሐሰን ሼክ መሐመድና አስተዳደራቸው ያደረገ ያለውን ጥረት ሙሉ በሙሉ ደግፈዋለሁ። ግብጽ የሶማሊያን ወይም የኢትዮጵያን መሬት ወይም የባህር ክልል ልውሰድ አላለችም። በተለይም ደግሞ ግብጽ በቀጠናው የየትኛውም የአፍሪካ አገር የግዛት ወሰን እንደገና እንዲካለል ሐሳብ አላቀረበችም።
ግብጽ እስካሁን ወደ ሶማሊያ ወታደሮች አላከችም። የሶማሊያ መንግስት የግብጽ ወታደሮች እንደ አውሮፓውያን አቆጣጠር በመጪው 2025 መጀመሪያ ጥር ወር ላይ ተልእኮውን በሚጀምረው የአፍሪካ ህብረት የሶማሊያ ድጋፍ ሰጪና አረጋጊ ተልእኮ በእንግሊዝኛ የመጻር ስሙ አውሶም ውስጥ እንዲሳተፉ ይፈልጋል። ኢትዮጵያ ባለፈው ወር የየትኛውንም ሀገር በስም ሳታነሳ የሶማሊያ ተልእኮ ሽግግር ለቀጣናው ብዙ አደጋ ደቅኗል ብላለች። ኢትዮጵያ ባወጣችው መግለጫ የምንጠበቀው የሚወጡትን
አድማጮቻችን ዘገባዎቻችን ሙሉን በዌብሳይታችን amharic.vnews.com እንዲሁም በማህበራዊ ትስስር ገጾቻችን ላይ እንደተከታተሏቸውም ኮዲ ጋብዛለሁ። ወደ ቀጣዩ የትንታኔው መጽሔታችን እናልፋለን። ባይደን ለመጨረሻ ጊዜ በመንግስታዊ ድርጅት ፊት ንግግር ያደርጋሉ። በዚህ ሳምንት በተባበሩት መንግስታት ድርጅት ጉባኤ ፊት የፕሬዝዳንትነት ዘመናቸው የመጨረሻውን ንግግር ያደርጋሉ። የመካከለኛው ምስራቅ ግጭትና የእሳቸው ውሳኔ ጦርነቱ ምን አይነት መልክ እንዳስያዘው ከተለያዩ ሀገራት መንግስታት መሪዎች ጋር በሚወያዩበትም ሆነ አረንጓዴ የእብነበረድ መድረክ ላይ ቆመው ንግግር በሚያደርጉበት ወቅት የሚከተላቸው ጉዳይ ነው። የአሜሪካ ድምጿ የዋይት ሀውስ ዘጋቢ አኒታ ፓውል ከኒውዮርክ ያደረሰችን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን በየአመቱ የመንግስታቱ ድርጅት ጉባኤን ለመሳተፍ የሚገኙ በመቶዎች የሚቆጠሩ የዓለም መሪዎችን በሚያካትተው ዓለም አቀፍ ስብሰባ ላይ ንግግር የሚያደርጉት ለመጨረሻ ጊዜ ይሆናል። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ግሪንፊልድ አጣብቂኝ ወቅት ነው ይላሉ።
We say this every year, but this UNGA
ይህንን በየአመቱ ነው የምንናገረው። ይሁን እንጂ ይሄ የመንግስታቱ ድርጅት ጉባኤ እጅግ ወሳኝ በሆነና ተጨማሪ ተግዳሮቶች ባሉበት ሁኔታ ውስጥ ነው የሚካሄደው። ያሉት ቀውሶችና ትኩረትና እርምጃ የሚሹ ግጭቶች እየጨመሩና እየተባባሱ ነው።
ፕሬዝዳንቱ ንግግር ከመያደርጉባቸው ተብለው ከሚጠበቁት ጉዳዮች መካከል ከፊት የሚመጣው የጋዛ ጉዳይ ነው። ዩናይትድ ስቴትስ አቋም ከቀሪው የጉባኤው አባላት ጋር አንድነት የለውም። ባለፈው ሳምንት ጉባኤው እስራኤል ከፍልስጤም ግዛቶች በሙሉ በአንድ አመት ጊዜ ለቃ እንድትወጣ ጠይቋል። ዩናይትድ ስቴትስ ይህንን ጥያቄ የሁለት ሀገር አመራር የመፍትሄ እርምጃን የሚያጣጥል ነው በማለት ካልተቀበሉ 14 ሀገራት መካከል አንዷ መሆኗን ሊንዳ ግሪንፊልድ የዋሽንግተን አቋም ነው ሲሉ አስተውቀዋል። ተንታኞች ባይደን በዚህ አመት ከመያነሷቸው ጉዳዮች መካከል ለዩክሬንና ለእስራኤል ያላቸውን ድጋፍ ዋነኞቹ እንደሚሆኑ ይጠብቃሉ። የፕሬዝዳንትነት ዘመናቸውን ሲፈጽሙ ሁለቱ ግጭቶች ጉልህ ሆነው የሚታዩ እንደሆኑ ይናገራሉ። ጂም ኬስለር ሰርድ ዌይ የተሰኘው ተቋም የፖሊሲ ጉዳዮች ምክትል ፕሬዝዳንት ናቸው።
With the Middle East, this looks like
መካከለኛው ምስራቅን በተመለከተ እንዴት ነው የድስቱን ክዳን ሳይከደን ግጭቱ ከቁጥጥር ውጪ ሆኖ ወደ ቀጠናዊ ጦርነት እንዳይቀየር ተስፋ የምታደርገው? እንደሚመስለኝ ይሄ እንደሚከሰት የሁሉም ሰው ግምት ነው።
አንደኛ አመቱን ሊይዝ እየተቃረበ ባለው የእስራኤልና ሐማስ ግጭት በዚህ ወቅት 100 ታጋቾች በሐማስ ይዞታ ስር ይገኛሉ። ዋይት ሃውስ እነዚህን ታጋቾች ወደ ቤታቸው ለመመለስ ቅድሚያ የሚሰጠው ብሎም በሐማስና በእስራኤል መካከል ያለውን ጦርነት ለማስቆም ምሰሶ የሆነ ጉዳይ መሆኑን አስታውቋል። የፖለቲካ ተንታኙ ኬስለር አብዛኞቹ የሀገር መሪዎች ባይደን የመጨረሻውን ንግግራቸውን ሲያደርጉ ደማቅ አቀባበል እንደሚያደርግላቸው እንደሚጠብቁ ይናገራሉ።
ብዙ ሀገራት ለእሳቸው ፍቅር አላቸው። በእርግጥ ፍቅር የሌላቸው ጥቂት ሀገራትም አሉ።
ጆ ባይደን በነገ ዕለት በሚደረገው የመንግስታቱ ጉባኤ መክፈቻ ላይ ነው ንግግር የሚያደርጉት። አኒታ ፓውል ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አሁን ደግሞ መጪውን የአሜሪካ ምርጫ ወደ ተመለከተው የትንታኔ መጽሔቱ የመጨረሻ ቅንብራችን እናልፋለን። በአሜሪካ ፕሬዚዳንታዊ ምርጫ የተካረረው የፖለቲካ ንግግር እንዲረግፍ የጋርዮሽ ጥሪ ቀርቧል ይላል ዘገባው። ከሁለቱም ዋና ዋና የፖለቲካ ፓርቲዎች የተወጣጡ ዩናይትድ ስቴትስ የህግ አውጪዎች እንደ አውሮፓውያን አቆጣጠር ህዳር 5 ከሚካሄደው ፕሬዚዳንታዊ ምርጫ 6 ሳምንታት በፊት በሀገሪቱ የከረረውን የፖለቲካ ንግግር እንዲበርድ ጠይቀዋል። ጥያቄ የተነሳው በቀድሞ ፕሬዚዳንት ዶናልድ ትራምፕ ላይ ለሁለተኛ ጊዜ ተቃጣውን የግድያ ሙከራና ስደተኞች ድመትና ውሻ ይበላሉ ሲሉ ትራምፕ በኦሃዮ የሄይቲ ማህበረሰብን ከስጋት ላይ የጣለው ንግግር መናገራቸውን ተከትሎ ነው። በቪኦኤ አራባሲድ የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
የአሜሪካ ሪፐብሊካን ፕሬዝደንታዊ እጩ ዶናልድ ትራምፕ ለሁለተኛ ጊዜ የግድያ ሙከራ ከታየባቸው ወዲህ ባለፈው እሁድ ከቤት ውጭ የተካሄደ የመጀመሪያውን ምርጫ ዘመቻ አካሂደዋል። ትራምፕ ቀደም ባለው ንግግራቸው ምንም ማስረጃ ሳያቀርቡ የፕሬዝደንት ጆ ባይደን እና የምክትል ፕሬዝደንት ካማላ ሃሪስን ንግግር ለግድያው ሙከራ ተጠያቂ አድርገዋል። የዲሞክራቲክ ፕሬዝደንታዊ እጩ ምክትል ፕሬዝደንት ካማላ ሃሪስ በዋይት ሃውስ ድረገጽ ላይ በታተመ መግለጫቸው ላይ የተቃጣው የግድያ ሙከራ በጣም እንዳሳዘናቸው ገልጸው ፖለቲካዊ ጥቃትን እንደሚያወግዙ ተናግረዋል። በቅርቡ ባሳዩት አስደናቂ የሁለትዮሽ እርምጃቸው የዩናይትድ ስቴትስ ምክር ቤት ተወካዮች ለፕሬዝደንታዊ ደህንነት ልዩ ጥበቃ የሚውለውን የገንዘብ ድጋፍ ለመጨመር በሁሉም አባላት የተደገፈውን የህግ ረቂቅ አጽድቀዋል። የህግ ረቂቁ አልፏል። ያለምንም ተቃውሞ የጸደቀውን የህግ ረቂቅ እንደገና ማየት የሚቻልበትም እድል ክፍት ተደርጓል። የፕሬዝደንቱ ልዩ የደህንነት ጥበቃ አገልግሎት በቅርቡ በፔንሲልቬኒያ በተደረገው የመጀመሪያው የግድያ ሙከራ የትረምፕን ደህንነት በመጠበቅ ረገድ ድክመቶች እንደነበሩበት አምኗል። አሁን እነዚያን ሙከራዎችና ይህን የፖለቲካ ጥቃት የሚያነሳሳው ነገር ምን እንደሆነ ለመመርመር ከሁለቱም ወገን የተውጣጣ አንድ ግብረ ኃይል መመስረት እንደሚያስፈልግ የሁለቱም ወገን መሪዎች ትላንት እሁድ ተናግረዋል። ሪፐብሊካኑ የህዝብ እንደራሴ ማይክ ኬሊ
እኛ ላይ አንድ የደረሰብን ነገር አለ። ባህላችን በዚህ የተነሳ በእጅጉ ተጎድቷል። ንግግር ንግግር ነው። ሁለቱም ወገኖች አንዳንድ ጊዜ አንዳንድ ነገሮች ይናገራሉ። ወደ ኋላ ትመለከትና እንዲህ ትላለህ፣ መቼም ማለት የፈለግኩትን ያን አልነበረም ትላለህ። የተወሰደው ግን በዚያ መልክ ነው። ያ ነው የታመነው። ስለዚህ ምን እንደምትናገርና በምን መንገድ እንደምትናገር መጠንቀቅ ይኖርብሃል።
ዴሞክራቱ የህዝብ እንደራሴ ጄሰን ክሮው
በፖለቲካ ወቅት ከባድ ክርክር ማድረግም ያለብን ነገር ነው እና ስለዚህ እሱን በማድረግና በአሜሪካ ማህበረሰብ ውስጥ ዲሞክራትም ሆነ ሪፐብሊካን የሆነ ማንኛውም ሰው ቢሆን እንዳሻው ተነስቶ ወደ ጥቃት የሚያመራ የራሱን እርምጃ መውሰድ ወይም የፖለቲካ ጥቃት ማካሄድ ምንም ቦታ የለውም ብሎ በማውገዝ መካከል ትልቅ ልዩነት አለ።
በዚህ መካከል ግን ትራምፕ በስፕሪንግፊልድ ኦሃዮ የሚገኙ የሄይቲ ስደተኞች የሰዎችን ውሻና ድመት በመዝረፍ እየበሉ ነው የሚለውንና በሰፊው የተወገዘውን ንግግራቸውን ገፍተውበታል። የትራምፕ ንግግር ሁለቱም ሪፐብሊካን በሆኑ በኦሃዮ ገዢና በከተማው ከንቲባ ውድቅ ተደርገዋል። ይህ አባባላቸው ግን በሄይቲ ማህበረሰብ አባላት ዘንድ የቦምብ ዛቻዎችን፣ የግል ማስፈራሪያዎችን ያስከተለ ስጋት ፈጥሯል። ባፕቲስቴ የሄይቲ ስደተኛ
Since we are Haitian, when news like that is published in the media, it scares us.
የሄይቲ ዜጎች ስለሆን እንደዚህ አይነት ዜና በመገናኛ ብዙሃን ሲሰራጭ እኛን ያስፈራናል። እኛ የምንፈልገው የተሻለ ህይወት ለማግኘት ብቻ ነው።
ስሙን ያልገለጸ ሌላ የሄይቲ ስደተኛ
Guy, turn and say, you Haitians.
አንድ ሰው ወደ እኔ ዞር ብሎ እናንተ የማትረቡ የሄይቲ ሰዎች ብሎ ተናገረኝ። ከዚያም ጩቤውን መዘዘብኝ።
ምንም እንኳ በቅርብ ቀናት ውስጥ የተካረሩ ንግግሮች እንዲበርዱ ጥሪዎች ቢደረጉም ሁለቱም ወገኖች በየምርጫ ዘመቻቸው እርስ በርስ መጫጫቸውን ቀጥለዋል። የሪፐብሊካን ፕሬዝደንታዊ እጩ ዶናልድ ትራምፕ
If Kamala Harris is re-elected, she will kill the American dream forever.
ካማላ ሃሪስ በድጋሚ ከተመረጠች የአሜሪካን ህልም ለዘላለም ትገድላለች። እሷም ፕሬዝዳንት ለመሆን ብቁ አይደለችም። ግን ታውቃላችሁ፣ ለመሳደብ ብዬ አይደለም። መሳደብ አልፈልግም። ፕሬዚዳንት ለመሆን ብቁ አይደለችም።
የዲሞክራቲክ ምክትል ፕሬዚደንታዊ እጩ ቲም ዋልት
We got folks running as Republicans for governor that are proud to refer themselves as Nazis.
ራሳቸውን እንደ ናዚ በመጥራት የሚኮሩ ለሀገረ ገዥነት የሚወዳደሩ ሪፐብሊካኖችን እያየን ነው። ለምርጫ በሚወዳደሩ እነዚህ ሰዎች መካከል ልዩነት ያላናስመስል።
እንደ አውሮፓ አቆጣጠር ህዳር 5 ከሚካሄደው ምርጫ ቀደም ብሎ በአንዳንድ ግዛቶች ከወዲሁ ድምጽ መስጠት እየተካሄደ ነው።
አድማጮቻችንና ተመልካቾቻችን ከአሜሪካ ድምጽ ወደ እናንተ እየደረሰ የሚገኘው የሰኞ ምሽት ዝግጅታችን አሁንም እንደቀጠለ ነው። ቀደም ሲል የመጀመሪያው ምዕራፍ ቅንብሮቻችን ወደ እናንተ ደረሱ። ቀጥሎ ደግሞ ሁለተኛው አጋማሽ ወደ እናንተ የሚደርስ ነው የሚሆነው። የመጀመሪያው ቅንብራችን የሚሆነው ደግሞ ሐኪሙን ይጠይቁ። የዛሬው ሳምንታዊ ያኪሞን የጠይቁ ርዕሳችን ድህረ ወሊድ ለሚከሰት የድብታ ህመም ህክምናና አዲስ መድኃኒት ይላል። ሳምንታዊ ያኪሞን የጠይቁ በምሽቱ ቅንብሩ ይዞ የቀረበው ዝግጅት አንዳንድ እናቶችን በወሊድ ማግስት የሚገጥም የአእምሮ ህውከት ለማከም የሚረዳ አዲስ መድኃኒት ይመለከታል። የህክምናው ምንነትና ፈዋሽነቱን ጨምሮ ህሙማንና ቤተሰቦቻቸው ማወቅ ስለሚገባቸው ቁም ነገሮችም ይተነትናል። ሙያው ትንታኔ የሚሰጡን በዩናይትድ ስቴትሱ የምግብና የመድኃኒቶች ቁጥጥር ባለስልጣን በምርምር ባለሙያነት በማገልገል ላይ የሚገኙ ዶክተር አሌክስ አካሉ ናቸው። ዶክተር አሌክስን ያነጋገራቸው አሉላ ከበደ ነው፣ እንደሚከተለው ወደ እናንተ ይደርሳል።
ዶክተር አሌክስ አካሉ፣ በቅድሚያ ለጊዜው አመሰግናለሁ።
በጣም አመሰግናለሁ አሉላ ለሰጠኝ እድል።
እርስዎ በሙያው የሚያገለግሉበት የዩናይት ስቴትስ የምግብና የመድኃኒቶች ተቆጣጣሪ ባለስልጣን በቅርቡ ለስራ እንዲውል ያጸደቀውን ድህረ ወሊድ የሚከሰት የድብታ ወይም የአእምሮ ሁከት ለማከም የሚውል እንክብል ወይም መድኃኒት ይመለከታል የዛሬው የሐኪሙን የጠይቁ ፕሮግራማችን። በቅድሚያ የህመሙን ምንነት እንደው በመጠኑ በመረዳ ብንጀምር፣ ይህ የተዘነጋው ህመም እየተባለ ያለ በአብዛኛው በድህረ ወሊድ የሚከሰት የአእምሮ ሁከት ምንድን ነው? ምን አይነት ጠባዮችስ አሉት? መንስኤውስ ምን ይሆን?
ጥሩ እና ጥሩ ጥያቄ ነው። ያው እንግዲህ በድህረ ወሊድ የመደበት ወይም የፖስትፓርተም ዲፕሬሽን በጣም ሲሪየስ የሆነ የአእምሮ ችግር ማለት ይቻላል ኮንዲሽን ብንለው፣ ያ የሚመጣው መጀመር እንግዲህ እናቶች ከመወዳቸው ከተወሰነ ሳምንት በፊት ጀምሮ ከወለዱ በኋላም ለተወሰነ ሳምንታት አንዳንዴም ወራት ድረስ የሚቆይ ችግር ነው። ያ ችግር ከሁለት አይነት አለው። እንግዲህ አንዴ ቤቢ ብሉስ የሚሏቸው አለው፣ ቤቢ ብሉስ እና ፖስትፓርተም ዲፕሬሽን። ቤቢ ብሉስ ትንሽ የተወሰነ ከተወለዱ በኋላ ተወሰነ ሳምንታት ይቆይና ይጠፋል። ይሄ ግን ፖስትፓርተም ዲፕሬሽን ከዛ ትንሽ ጠንከር ያለ ህመም ነው። ይሄ እንግዲህ ትልቁ ጉዳቱ የሚባለው ራሳቸውን መጥላት ይመጣል። ቆይቶም ደግሞ ከፋ ከተባለ ከልጃቸው ጋር ያላቸውን የመራቅ፣ ለልጃቸው እንክብካቤ አለማድረግ፣ የራሳቸውን እንክብካቤ አለማድረግ፣ በጣም ደግሞ ሲቪየር የሆኑ በጣም መጥፎ ጉዳዮች ሲደርስ ራሳቸውን እስከ ማጥፋት የሚያደርስ አይነት የህመም አይነት ነው ይሄ ፖስትፓርተም ዲፕሬሽን። በቃ ተስፋ የመቁረጥ፣ የመጨነቅ፣ የድካም ያመጣል። መተኛት አለመቻል፣ በየጊዜው የምታደርጋቸው ናት፣ በየቀኑ የምትሰራቸውን ነገሮች ኢንተረስት ማጣት፣ ከልጅ ጋር ምግብ ማብላት ሊሆን ይችላል፣ ልጅን ማጥባት ሊሆን ይችላል፣ ያን ላለማድረግ መፈለግ እና መጨረሻ ላይ እንዳልኩ ደግሞ ጠንከር እያለ ሲሄድ ደግሞ ራስን የመጉዳት አይነት ስሜቶች የሚያንጸባርቅ የበሽታ አይነት። እናቶች ልጅ ከመያዛቸው በፊት ከያዙም በኋላ የሚመጣ የውስጣችን ያለው ሆርሞን የነሱ መዛባት ነው ይሄን ነገር የሚያመጣው። እንግዲህ ልጅ ሲወለድ እናቶች ዘጠኝ ወር ተሸክመው በተወለዱ የሚገላገሉት ነገር አይደለም እና ይሄ ድካም ይመጣል። ከተወለደ በኋላ የሰውነትም ድካም ይመጣል፣ የአይምሮም ድካም ያመጣል፣ ግልፍ ይመጣል። እና እነዚህ ነገሮች ተደራርበው ነው ያን ስሜት የሚፈጥሩት። ሌላው ደግሞ መምጫው በዘር ሊመጣ ይችላል። እንግዲህ አንዳንድ ጥናቶች እንደሚያሳዩት ወደ 40% በዘር የሚተላለፍ አይነት ህመም ነው ማለት ነው። ያላቸው የኑሮ ሁኔታ ይህ እንደዚህ አይነት ነገሮች ላይም አስተዋጽኦ ያደርጋል። በአካባቢያቸው ያለው እርዳታ የሚያደርግ ሰው መኖር አለመኖር ይሄንንም በሽታ እንዲመጣ ከሚያደርጉ ምክንያቶች ናቸው። በፊት ያለ ያልታከመ የአይምሮ ችግር ካለ እሱም ተጨማሪ ይሆንና የሆርሞን መዛባት ሲመጣ እዛ ላይም ትልቅ ኢፌክት አለው። በጋብቻ ላይ ያሉ ችግሮች ካሉ ስትረስ፣ እነዚህ ሁሉ እንግዲህ
አጋላጮች ናቸው
ለዚህ ተጨማሪ ከሆርሞን ተፈጥሮ ከሰጠን የሆርሞን ኢምባላንስ ልጆች ከመወለዳቸው ከተወለዱ በኋላ ከሚመጣው ተጨማሪ እነዚህም ለዚህ ፖስትፓርተም ዲፕሬሽን ትልቅ አስተዋጽኦ ያደርጋሉ። እነዚህም ራሱ ማወቁ መፍትሄውንም ለመፈለግ የሚረዱ ናቸው።
ዶክተር አሌክስ እስኪ ለዚህ ውይይት መነሻ የሆኑን መድኃኒቶች ምንነት ደግሞ ብንመለከት፣ በዩናይት ስቴትስ የምግብና መድኃኒቶች ቁጥጥር ባለስልጣን ፍቃድ ያገኝ መድኃኒት ይፋ ተደርጓል፣ ስራ ላይም መዋል ጀምረዋል። ለመሆኑ እነኚህ መድኃኒቶች ምንድን ናቸው? እንዴትስ ነው ይህን የህመም ሁኔታ የሚያክሙት?
ጥሩ። ወደ መድኃኒቶቹ ስንመጣ ከዛሬ ሁለት መድኃኒቶች ነው ያሉት ለዚህ በሽታ። የመጀመሪያው መድኃኒት ሆስፒታል ውስጥ ነው የሚሰጠው። የሆስፒታል ዶክተሮች መኖር አለባቸው፣ ነርሶች መኖር አለባቸው፣ የሚሰጣት እናት መከታተል አለባቸው። ምክንያቱም በአይቪ ስለሚሰጥ አንደኛው መድኃኒት 2019 ላይ ነው የተጸደቀው። ዙልሬሶ ይባላል። ያ ዙልሬሶ ባንዴም ነው። ዙልሬሶ እንግዲህ ሁለት ቀን ከተኩል ነው የሚሰጠው በአይቪ ኢንፊውዥን። ሆስፒታል የሌለበት አካባቢ እናቶች የችግር ቢያጋጥማቸው ይህን ማግኘት አይችሉም ማለት ነው። የግድ ሆስፒታል ሴቲንግ ውስጥ መሰጠት ስላለን ኦገስት 2023 ላይ ደግሞ የጸደቀ ሁለተኛው መድኃኒት እንግዲህ ሁለት መድኃኒቶች ናቸው ብያለሁ። ይሄኛው ደግሞ ዙርዙቤ ዙራናሎን ይባላል። ጀነሪክ መድኃኒት ነው። በአፍ የሚሰጥ ታብሌት ነው። ይሄ ነው እንግዲህ ትልቅ ጌም ቼንጂንግ በቃ ላይክ ትልቅ ለውጥ ያመጣል የተባለው በአፍ የሚሰጥ በቀን አንዴ እየወሰዱ ለ14 ቀን የሚወስዱት መድኃኒት ነው። ሆስፒታል የሌለባቸው አካባቢዎች እናቶች እንደዚህ አይነት ችግር ቢያጋጥማቸው ይሄን መድኃኒት የማግኘት እድል ይኖራቸዋል። እነዚህ ናቸው እንግዲህ ሁለት መድኃኒቶች ለዚህ በሽታ የጸደቁት።
መልካም ዶክተር አሌክስ፣ እስኪ ደግሞ አሁን የጎንዮሽ ጉዳቶችን ብንመለከት። በአብዛኛው ለራስ ምታት ከሚወሰደው እስከ ልብና ሌሎች የሰውነት አካላት የጤና ሕክምና የሚውሉ መድኃኒቶች የራሳቸው የጎንዮሽ ጉዳት አያጡምና እነኚህስ መድኃኒቶች ምን አይነት የጎንዮሽ ጉዳት ይኖራቸው ይሆን?
ትክክል ነህ አሉላ። ተጓዳኝ የሆኑ ችግሮች ያመጣሉ መድኃኒት ሲወሰድ። ያ ማለት ግን መድኃኒቱ አይጠቅምም ማለት አይደለም። ግን አብሮ የሚመጡ ተጓዳኝ ችግሮች አሉ። ጥቅሙ ከጉዳቱ ስለሚበልጥ ነው እነዛ መድኃኒቶች እንዲሰጡ የሚያደርገው። እና እንግዲህ ካሉት ይሄ ከመጀመሪያው በሆስፒታል ውስጥ ሆነው እናቶች ከሚያገኙት መድኃኒት እንግዲህ በአይቪ ከሚሰጠው የሚመጣው ሳይድ ኢፌክት ይሄ የመድከምና ኤክሴሲቭ ሰዴሽን እና ድራውዚነስ፣ መድከም፣ ማዞር አንዳንዴ ራስን መሳት ሳደን ሎስ ኦፍ ኮንሽስነስ የሚባለው ራስን መሳት ይመጣል እና የራስ ምታትን ማዞር ምናምን የሚለው እነዚህ ሳይድ ኢፌክቶቹ ናቸው ከዚህኛው መድኃኒት ጋር የሚመጡት ማለት ነው። እንደ መጀመሪያው አንድ አይነት ክፍል ውስጥ ያሉ አንድ አይነት አካባቢ ያሉ መድኃኒቶች በመሆናቸው አንጻር ተመሳሳይ ተጓዳኝ ችግር ያመጣሉ ማለት ነው። የማዞር፣ የመድከም፣ የማቅለሽለሽ እና እንደ ኢንቴንስ ድካም ያመጣል። እና እናቶች ይህን መድኃኒት በሚወስዱበት ጊዜ ሌላ ከበድ ያሉ ስራዎችን ባይሰሩ ይመከራል። መኪና መንዳት ያለባቸው ከሆነ መኪና መንዳት የለባቸው መድኃኒት እየወሰዱ ከበድ ያለ ስራ ነቅተው መስራት ያለባቸውን ስራዎች ባይሰሩ ይመከራሉ።
መልካም ዶክተር አሌክስ አካሉ፣ እናቶች ከወለዱ በኋላ የሚገጥማቸውን የድብታ በእንግሊዝኛው የሕክምና አጠራር ፖስትፓርተም ዲፕሬሽን የተባለውን የአእምሮ ሁከት የሚፈጥር ሁኔታ ለማከም የተገኙ መድኃኒቶችን በተመለከተ ለሰጡን ሰፊ ሙያዊ ማብራሪያ ለጊዜው አመሰግናለሁ። በሌላ መሰል ሙያውን በሚመለከቱ ጥያቄዎች እንደወትሮው መልሰን እናገኝ ተስፋ አደርጋለሁ።
ቀደም ሲል የሳምንታዊን ያክሙ ይጠይቁ ያሰናደውን ዘገባ ነበር ወደ እናንተ የደረሰው። አሉላ ከበደን ከእንግዳው ጋር ላደረገው ቆይታ እናመሰግናለን። ወደ ቀጣዩ የሁለተኛ አጋማሽ ቅንብራች ስናልፍ የዩኒቨርሲቲ መግቢያ ውጤት ያላመጡ ተማሪዎችን እጣ ፈንታ ምንድን ነው ሲል ይጠይቃል። በ2016 ዓ.ም የ12ኛ ክፍል መልቀቂያ ፈተና የዩኒቨርሲቲ መግቢያ ውጤት ላላመጡ በመቶ ሺዎች ለሚቆጠሩ ተማሪዎች መንግስት ከወዲሁ መፍትሄ ካላመጣ ከፍተኛ ማህበራዊ ቀውስ ሊፈጠር እንደሚችል ተገልጿል። የአሜሪካ ድምፅ ያነጋገራቸው ተማሪና ወላጆች መንግስት የዩኒቨርሲቲ መግቢያ ውጤት ላላመጡ ተማሪዎች ልዩ ትኩረት ሊሰጥ ይገባል ብለዋል። በሌላ በኩል የስራና ክህሎት ሚኒስቴር ካለፉት ዓመታት ተሞክሮች በመማር ለተማሪዎቹ የተሻለ የስልጠና አማራጮች እንዲሁም የስራ እድል ዝግጅት አድርጎ ለመቀበል መሰናዳቱን ለአሜሪካ ድምፅ አስታውቋል። በአስቴር ምስጋናውና በኤደን ገረመ የተዘጋጀው ዘገባ እንደሚከተለው ይቀርባል።
ተማሪ ቃል ኪዳን ደግነት በ2016 ዓ.ም በሀገር አቀፍ ደረጃ የተሰጠውን የ12ኛ ክፍል መልቀቂያ ፈተና ከወሰዱት ከ674,000 በላይ ተፈታኞች አንዷ ነበረች። ሆኖም በፈተናው የዩኒቨርሲቲ መግቢያ ውጤት ካላመጡት በመቶ ሺዎች ከሚቆጠሩት ተማሪዎች ውስጥ አንዷ ሆናለች። ቃል ኪዳን ከአመት አመት የዩኒቨርሲቲ መግቢያ መንገድ እየጠበበ መምጣቱን በመገንዘብ ለፈተናው ቅድመ ዝግጅት ስታደርግ ብትቆይም በፈተናው የጠበቀችውን ያህል ውጤት ማምጣት ባለመቻሏ እንዳዘነች ትናገራለች።
ጠብቄ ነበረ ቢሆን ግን ያው እንደ መጀመሪያ እንደምንሰማው ግን ያው ብዙም ተስፋ አልነበረንም። የመጀመሪያ ያው ብቻ ትንሽ ጠብቄ ነበረ።
በቦሌ የህብረተሰብ አጠቃላይ ሁለተኛ ደረጃ ትምህርት ቤት ትማር እንደነበር የገለጸችልን ቃል ኪዳን በትምህርት ቤታቸው የማጠናከሪያ ትምህርት ሲሰጥ እንደነበር አውስታ፣ ሆኖም የሚፈለገውን ለውጥ ለማምጣት በቂ አልነበረም ትላለች። በሂደቱም ከተማሪዎችና ከመምህራን በኩል ችግር እንደነበሩ ታስታውሳለች።
አንደኛ ፈተና አወጣጡ ማለት ከ9 ጀምሮ ያለው እንትን አዲሱ ነበር ማለት አንዱ ትምርት ብንማር ከመጀመሪያው ጀምሮ 12 ከመጀመሪያችን ጀምሮ ቢሆን አይፍ ነው ባይነት። ሁለተኛው ደግሞ የማጠናከሪያው አሁን ከዚህ ጋር ያካተቱት ሁሉ የማጠናከሪያው አይብራራልንም። ጥያቄ ነው የምንሰራው፣ ጥያቄ ሙሉ ግን አይብራራልንም። ቀጥታ መለስ ነው ማልመለስ ነው፣ ተመለስ ነው በቃ ያልፋል፣ ካልመለስ ነው ደግሞ አስተማሩ መልሱን ነግሮን ያልፋል። ይሄ ባለመሆኑ እችለኝነት አለ አስተማሪ ላይ ራሱ አብሽ በሱም እንትናለው። ኦንላይን በርግጥ ኦንላይን ያልተፈተኑም አሉ፣ ግን እኛ ያው የመጀመሪያው ነው እና እንደዛ ሆኖ በጣም ችግር ነበረ። ኔትወርክ መቆራረጥ ነበር። በዛ ልክ ደግሞ የተማሪዎች መጨነቅ በጠፋ ቁጥር እንጨነቅ ነበረ። ስንት የወደቁ ተማሪዎች አሉ። በጣም ጭንቀት ነበረ። በምንገባም ሰዓት በምንወጣም ሰዓት በጣም የወደቁ ልጆች ነበሩ በጭንቀት የተነሳ እና እንደዚህ ከማድረጋቸው በፊት ትምህርት ቤቶችም ላይ ኮምፒውተሮች በስተክል ቢስተካከሉ ከዚህ በኋላ ያሉት ብናጠናም የሆነ ይከብዳል።
የወጣት ቃል ኪዳን ደግነት እናት ወይዘሮ ውበት ታረቀኝ ልጃቸው የልፋቷን ፍሬ ባለማግኘቷ ማዘናቸውን ገልጸው ከቅርብ ጊዜ ወዲህ ዩኒቨርሲቲ ለመግባት የማለፊያ ውጤት የሚያመጡ ተማሪዎች ቁጥር ማነስ ሲያሳስባቸው መቆየቱን ተናግረዋል። የልጃቸው የቀጣይ የህይወት ምዕራፍ በምን መልኩ እንደሚመራም እያወዛገባቸው እንደሆነ አመልክተዋል።
ከመጀመሪያውማ ጠብቅ ነበረ፣ በቃ ጥሩ ደረጃ ላይ እንድትደርስ ነበር። ያው ከአራት አመት ወዲህ ግን በሌላውም ሳይ እንደማይሳካው ያለ የሚከብደው የኑሮ ሁኔታ ነው። እንግዲህ ሰው በሀገር ነው የመጣው፣ ለእኔ ብቻ አይደለም እንደሚሆን አድርጌ አስተምራታል።
ሌላዋ የአዲስ አበባ ከተማ ነዋሪ የሆኑት ወይዘሮ ስመኝ ገሰሰ ባለቤታቸው ከሞቱ በኋላ ላለፉት 7 አመታት የጽዳት ስራ በመስራት በወር 3000 ብር እያገኙ ያሳደጓት ልጃቸው ተምራ ህይወታቸውን ትቀይራለች ብለው ያምኑ እንደነበርና ውጤቱ እንዳልመጣ ሲሰሙ ማዘናቸውን ይናገራሉ። የእርሳቸውና የልጃቸው የወደፊት ህይወትም እንደሚያሳስባቸው ይናገራሉ።
እኔ ትንሽ የሆነ ነገር አጥታ እኔን የምታግዘ ይመስሎ የነበረ ሁሉም ይቅርብ ብዬ ያስተማርኳት ነው። ግን እሷም ማድረግ አልችልም በቃ እኔ በብቻ በሁሉ ለእሷ አልነገርኳትም እንጂ ውስጤ ረም ነው ያለ። እኔ እሷም እኔ ያልተማርኩት እነሱ ተምረው እሷ ተምራ ደግሞ የሆነ ውጤት አግኝታ የሆነ ዳቦ ገዝታ ታበላኛለች የሚለው ቅር ነበር ያለ።
የ2016 የ12ኛ ክፍል ሀገር አቀፍ ፈተና ውጤት በአዲስ አመት ዋዜማ ይፋ ሆኗል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንደገለጹት ለሀገር አቀፍ ፈተና ከተቀመጡ 674823 ተማሪዎች ውስጥ የማለፊያ ውጤት ያገኙት 36409 ወይም 5.4% ብቻ መሆናቸውን ገልጸዋል። እንደ ሚኒስትሩ ገለጻ 638414 ተማሪዎች የዩኒቨርሲቲ መግቢያ ነጥብ አላመጡም። ተማሪዎችን ካስፈተኑት ከ3000 በላይ ትምህርት ቤቶች ደግሞ 1363 ትምህርት ቤቶች ምንም ተማሪ አለማሳለፋቸውን ጠቁመዋል። ከነዚህ ተማሪዎች የምትካተተው ቃል ኪዳን መጪው የህይወት ዘመኗ ለሷም ሆነ ለቤተሰቦቿ ፈታኝ እንደሚሆን ትናገራለች። መንግስት ተመጣጣኝ መፍትሄ ከወዲሁ ካላቀረበም ከፍተኛ ማህበራዊ ቀውስም ይከሰታል ትላለች።
በጣም ከባድ ነው ማለት በጣም ብዙ እንደዚህ በወደቀ ቁጥር ስንት ተማሪዎች ቤታቸው ይቀመጣል? ስንት ወደ አልፈለገ ሱስ ይገባል? አሁን ለምሳሌ ወንዶች ናቸው በአብዛኛውም እንደዚህ አይነት ነገር ይወድቃሉ። ምንም ተስፋ አይኖራቸውም። ስራም ወይም ኮሌጅም አይማሩም። ስራም በዛ አያገኙም። በዛ ምክንያት ማለት ወይ ትምህርቱን ማስተካከል ማለት መማር ማስተማሩን አስተካክሎ መቀጠል ወይም ደግሞ መንግስት እንደ አንድ እንትና ተገንዝቦት ስራ ነገር በቃ አለ እንደዚህ ለሚሆኑት ነገር ስራ ማዘጋጀት ቢኖርበት አሪፍ ነው ባይ ነኝ። ይሄ የመንግስት እንትን ነው የሚሆነው፣ ምክንያቱም እሱ ነው ይሄን ሁሉ ነገር ያመጣው። እንዳመጣው ማስተካከል ያለበት ራሱ ነው ማለት አንድ ሰው እኮ ሌባ የሚሆነው ወዶ አይደለም። ስለዚህ ያው እስከ ያው እንደዛ እንዳይሆን እሱ ማስተካከል አለበት ብዬ አስባለሁ። አሁን በአብዛኛው ምስኪ እንደምናየው ታክሲ ተራም የትም ቢሆን ሌባ የሆኑት ስንት 12ኛ ክፍል 10ኛ ክፍል የወደቁ ናቸው። ለነዛ ግን የስራ እድል ቢከፈት ቢስተካከል በጣም ጥሩ ነው ብዬ ማለት ያው እኛም አንቸገርም፣ ያው የሚወድቁትም እንትን አንደለም ነበረ ብዬ አስባለሁ።
በዘንድሮ አመት ብቻ 638414 ተማሪዎች የዩኒቨርሲቲ መግቢያ ነጥብ ያላመጡባት ኢትዮጵያ የእነዚህ ወጣቶች እጣ ፈንታ ምንድን ነው? መንግስትስ ምን አስቧል? በማለት በስራና ክህሎት ሚኒስቴር ቴክኒክና ሙያ ስልጠና ዘርፍ የሚኒስትር ዴኤታ አማካሪ አቶ አዝመራው ከበደን አነጋግረን ነበር።
እንግዲህ የቴክኒክና ሙያ ዘርፍ ፍላጎትን መሰረት ያደረገ ስልጠና ነው የሚሰጠው። አንደኛ ከስራ ገበያ ፍላጎት ነው የሚነሳው። ሁለተኛ የዜጎችንም ፍላጎት መሰረት ያደርጋል። ብዙ ጊዜ የዋይት ኮላር እና የብሉ ኮላር ፍላጎት ስላለ ነው እንጂ በዓለም ደረጃም የተሻለ ቢዝነስ ላይም ውጤታማ የሚሆኑት የሙያ ላይ የሰሩ ሀገሮች ናቸው፣ ሙያ ላይ የሰሩ ዜጎች ናቸው ተጠቃሚ የሚሆኑ። ስለዚህ ከዚህ አንጻር እኛ አጠቃላይ 12ኛ ክፍል የወሰዱት ወደ ዩኒቨርሲቲ መግቢያ የሚያገኙት ወደ ቴክኒክና ሙያ እንዲመጡ ነው እኛ የምንጋብዘው። ምክንያቱም የቴክኒክና ሙያ በአዲስ አፕዴት ባደረግነው ፖሊሲ በፊት እስከ ደረጃ 5 የነበረው እስከ ደረጃ 8 እስከ ፒኤችዲ ሆና፣ ስለዚህ ደረጃ የመርገጥ ጉዳይ ማለት ነው። አንድ ደረጃ ሳይረገጥ ሁለት ስለማይወጣ ደረጃውን ጠብቀን እስከ ደረጃ 8 ሰው እስከሚፈልገው ድረስ እየበቃ እየሰለጠነ እየሰራ ሀብት እያፈራ ወደሚፈልገው ራዕይ ሊሄድ የሚችልበት እድል የተፈጠረበት ስራ ስላለ መርጠውት ነው። አማራጭ ስላጡ የሚመጡበት ብቻ ሳይሆን መርጠውት የሚመጡበት ዘርፍ መሆን መቻል አለበት ነው። ይህን ለማድረግ እኛ የምንከተለው የስልጠና አንደኛ መደበኛ የሆነ ደረጃዎችን ጠብቀን ከደረጃ እስከ ደረጃ 8 እንሰጣለን። መደበኛ ያልሆነ ባጫጭር እንሰጣለን። እንዲሁም ደግሞ በልምድ የተገኘ ሙያም ሪኮግናይዝ እየተደረገ ኢኮኖሚው ላይ ኢንቮልቭ እንዲያደርግ የሚችልበት እድልም የሚፈጥር ስርዓት ነው ያለን። ስለዚህ ይህን ለማረጋገጥ በኮሌጅ ደረጃ በመንግስት ወደ 700 የሚሆኑ ኮሌጆች አሉ። የግል ደግሞ ፕራይቬት ሴክተር ወደ 800 የሚሆናለን፣ 1500 የሚሆናለን። ይሄ ማለት ትልቅ ቁጥር ነው።
በዚሁ ፈተና 1221 ተማሪዎች ከፍተኛ ውጤት ማስመዝገባቸውን የገለጹት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ባለፈው ዓመት ከተመዘገበው 220 ተማሪዎች አንጻር የዘንድሮ የተሻለ ውጤት መሆኑንም አመልክተዋል። በዚህ ዓመት ሁሉም ክልሎችና ከተማ አስተዳደሮች ከአምናው በተሻለ ተማሪዎችን ማሳለፋቸውን የገለጹት ሚኒስትሩ በመጪውም 50% በላይ ያመጡት በቀጥታ ወደ ዩኒቨርሲቲ እንደሚገቡም መናገራቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
የዩኒቨርሲቲ መግቢያ ውጤት ያላመጡ ተማሪዎች እጣ ፈንታን የተመለከተውን ቅንብር ነበር ተከታትለን የተመለስ ነው። ቀጥሎ ደግሞ ሳምንታዊ የአፍሪካ ነክ ርዕሶች ወደ እናንተ ይደርሳል። ሳምንታዊ የአፍሪካ ነክ ርዕስ ትኩረቱን የሚያደርገው የአፍሪካ ሀገሮች የተጫናቸው ዕዳ ኤድስን ለማጥፋት የተያዘውን ጥረት እየጎዳው ነው ሲል የተባበሩት መንግስታት ድርጅት መግለጹን ይመለከታል። ከሳህራ በታች ያሉትን የአፍሪካ ሀገሮች ከጊዜ ወደ ጊዜ በይበልጥ እየተጫናቸው ሄደው የብድር ዕዳ ወሳኝ ለሆኑ ጸረ ኤች አይ ቪ አገልግሎቶች የሚውል ገንዘብ እንዳይተርፋቸው እያደረገ ነው ሲል የተባበሩት መንግስታት ድርጅት የጸረ ኤድስ ቢሮ ያወጣው አዲስ ሪፖርት አመለከተ። የብድር ዕዳ ቀውሱን ኤድስን ለማስወገድ በሚደረጉ ጥረቶች እስካሁን የተገኙትን ውጤቶች እያደናቀፈ መሆኑንም ሪፖርቱ አስታውቋል። ኮለምበስ ማቡንጋ ከዚምባብዌ ዋና ከተማ ካራ ያጠናቀረውን ዘገባ በቀጣዩ የአፍሪካ ነክ ርዕስ ቆንጅታዬ እንደሚከተለው አሰናድተዋለች።
ሪፖርቱ የወጣው 79ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ ላይ ከመጀመሩ አስቀድሞ ነው። በመንግስታቱ ድርጅት ዋናው የኤችአይቪ ኤድስ ጉዳይ ቢሮ ዩኤን ኤድስ ዋና ስራ አስኪያጅ ዊኒ ቢያንዩማ አፍሪካ እንደ አውሮፓውያን የዘመን አቆጣጠር በ2030 ኤድስን ማስወገድ ትችል ዘንድ ዓለም አቀፉ ማህበረሰብ ተጨማሪ ገንዘብ እንዲመድብ ሲሉ ጠይቀዋል። ከዓለም ከየትኛውም አካባቢ የሚበዛው በኤችአይቪ የተጋለጠ ሰው ያለው አፍሪካ ውስጥ መሆኑን የዓለሙ የኤድስ ቢሮ ዋና ስራ አስኪያጅ አንስተዋል። በዓለም ዙሪያ ከኤችአይቪ ጋር ከሚኖሩት 40 ሚሊዮን ሰዎች ውስጥ ወደ 26 ሚሊዮን የሚሆኑቱ ያሉት አፍሪካ ውስጥ መሆኑን ባለስልጣኗ ጠቅሰው አህጉሪቱ በዕዳ ጫና ተወጥራለች ብለዋል። የዩኤን ኤድስ የህዝብ ግንኙነት ተጠሪ ሮበርት ሺቫምቡ ባለፈው አርብ ለቪኦኤ የሚከተለውን ማብራሪያ ሰጥተውበታል።
ይህ አዲስ ሪፖርት ከሰሃራ በታች ያሉ የአፍሪካ ሀገሮች መንግስታት ያለባቸው ዕዳ እያሻቀበ በመሄዱ ለጤና መርሃ ግብሮችና አጣዳፊ የሆኑ የጸረ ኤች አይ ቪ አገልግሎቶች የሚያውሉት ይህ ነው የሚባል ገንዘብ እንዳይኖራቸው እያደረገ ነው። ይህ ቀውስ የህዝብ ጤና አደጋ የሆነው ኤድስን ለማስወገድ የሚደረጉትን እርምጃዎች እያስተጓጎለ ወይም አደጋ ላይ እየጣለ ነው።
አስከትለውም የዩኤን ኤድስ ቃል አቀባዩ ሀገሮች በዕዳ ክፍያ ምክንያት ለህዝቦቻቸው የጤና ጥበቃ ችግሮች በወጉ መድረስ ሲያቅታቸው የዓለም የጤና ደህንነት አደጋ ላይ ይወድቃል ብሎ የመንግስታቱ ድርጅት እንደሚያምን አስረድተዋል። በአንድ በኩል ለተቆለለባት ከፍተኛ ዕዳ መላ በመፈለግ፣ በሌላ በኩል የኤችአይቪ ስርጭትን ለመቀነስ በመታገል ላይ ካሉት የአፍሪካ ሀገሮች መካከል አንዷ ዚምባብዌ ናት። ባለፈው ሳምንት አርብ የዚምባብዌ ፓርላማ አፈ ጉባኤ ጄኮብ ሙዲንዳ ባደረጉት ንግግር ዚምባብዌ እንደ አውሮፓውያን የዘመን አቆጣጠር በ1999 በቀዳሚነት ከግለሰቦች ገቢ 3% የኤድስ ታክስ፣ ከአትራፊ አሰሪዎች ደግሞ 3% ታክስ መሰብሰብ በመጀመር ኤችአይቪ ኤድስን በመታገል እርምጃዎችን አስመዝግባለች ብለዋል። በአብዛኛው ከውጭ የሚመጣው የ387 ሚሊዮን ዶላር በጀት በቂ ባለመሆኑ ወደ ግብር ማስከፈሉ መሄድ አስፈላጊ ሆኖ መገኘቱን ነው የምክር ቤቱ አፈ ጉባኤ ያስረዱት።
ሀብት እንፍጠር። ካለን ሀብት ከማዕድን ሀብታችንም ጭምር ሌላ ሀብት እየፈጠርን ከሄድን የታክስ ክፍያ መሰረታችን እየሰፋ ይሄዳል። የታክስ ክፍያ መሰረታችን እየሰፋ ሲሄድ እንደ ምክር ቤት ጠንከር ያለ በጀት ለመመደብ ያስችለናል። በእርዳታ የሚመጣው ይዘገይ ይሆናል እንጂ እየቀነሰ መሄዱ የማይቀር ነው።
አሁን ባለው ደረጃ ዚምባብዌ ብሔራዊ የጸረ ኤድስ ስትራቴጂያዊ መርሃ ግብሯን ተግባራዊ ለማድረግ የሚያስፈልጋት ወደ 500 ሚሊዮን ዶላር የሚጠጋ በጀት አይሟላም። በተለይም የጸረ ኤችአይቪ መድኃኒት ተጠቃሚ ሰዎች ቁጥር ከአንድ ሚሊዮን የሚበልጡ በሆኑበት ሁኔታ ግባችንን ለማሳካት አይቻለንም ብለዋል። የሆነ ሆኖ የፓርላማው አፈ ጉባኤ በአፍሪካ የልማት ባንክ መሰረት 17.5 ቢሊዮን ዶላር ዕዳ የሚያናጥርባት ዚምባብዌ ለጸረ ኤችአይቪ ኤድስ መርሃ ግብሮቿ የምታውለው ወጪ እንዲጓደል ካደረጉት ምክንያቶች አንዱ የዕዳ ክፍያው ጉዳይ ይሆን እንደሆነ በግልጽ ለመናገር ፈቃደኛ ሳይሆኑ ቀርተዋል። ዚምባብዌ እንደ ዓለም አቀፍ የገንዘብ ድርጅትና የዓለም ባንክ ከመሳሰሉ ተቋማት ብድር ማግኘት ትጀምር ዘንድ የሚከፈልባትን የዕዳ ክፍያ ለማሳካት ትግል ላይ ነው ያለችው። የተባበሩት መንግስታት ድርጅት የኤድስ ቢሮ ቃል አቀባዩ ሮበርት ሺቫምቡ በድጋሚ የሚሉት አላቸው።
Public debt needs to be urgently reduced.
ለኤችአይቪ ምላሾችና ኤድስን ለማስወገድ የሚያስፈልገውን ወጪ ሙሉ በሙሉ ለመመደብ አገሮች ያለባቸው ዕዳ በአስቸኳይ መቀነስና ከአገር ውስጥ ገንዘብ ለመመደብ የሚደረገው ጥረት መጠናከር አለበት። የዓለም መሪዎች እንደ አውሮፓ አቆጣጠር በ2030 ኤድስን እንደ ህዝብ የጤና አደጋ ለማስወገድ የተያዘውን ግብ እውን ለማድረግ በዓለም ዙሪያ የተገኙ ስኬቶች በገንዘብ እጥረት ምክንያት እንዲደናቀፉ ሊፈቅዱ አይገባም።
በዚህ ሳምንት በተከፈተው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የድርጅቱ የኤድስ ቢሮ ዩኤን ኤድስ አጉልቶ ሊያሰምርበት የሚፈልገው መልእክት ይህ ነው።
አሁን ደግሞ ወደ ሳምንታዊ የስፖርት ዘገባዎቻችን እናልፋለን። እንደሚከተለው ይቀርባሉ። ባለፈው ሳምንት አርብ መስከረም 10 2017 ዓ.ም የ2017 የኢትዮጵያ ፕሪምየር ሊግ ከዓመታት ቆይታ በኋላ ወደ ፕሪምየር ሊግ የተመለሰው መቀለ 70 እንደርታና ሀዲያ ሆሳዕና ባደረጉት ጨዋታ በድሬዳዋ ከተማ ተጀምሯል። በሊጉ መክፈቻ ሁለቱ ቡድኖች በድሬዳዋ ስቴዲየም ባደረጉት ጨዋታ ሀዲያ ሆሳዕና 1-0 በሆነ ውጤት አሸንፏል። በሌሎች ጨዋታዎች ፋሲል ከነማ ቅዱስ ጊዮርጊስን 2-1 ሲያሸንፍ፣ ወላይታ ዲቻ ኢትዮ ኤሌክትሪክን 3-2 ማሸነፍ ችሏል። ባህር ዳር ከተማ ደግሞ ሌላው ወደ ፕሪምየር ሊግ ከዓመታት በኋላ የተመለሰውን ወልዋሎ አዲግራት ዩኒቨርሲቲን 1-0 አሸንፏል። ሌላው በዚህ ዓመት ወደ ፕሪምየር ሊጉ የተመለሰው ሱልሽረ አዳማ ከተማን አሸንፏል። በድሬዳዋ ስቴዲየም በተካሄደው በኢትዮጵያ ፕሪምየር ሊግ የመጀመሪያ ሳምንት ጨዋታ ሱልሽረ አዳማ ከተማን ያሸነፈው 3-2 በሆነ ውጤት ነው። ሌሎች የፕሪምየር ሊግ ውድድሮችን በተያዘላቸው ፕሮግራም መሰረት በድሬዳዋ ከተማ እየተካሄዱ ይገኛሉ። በዘንድሮ ፕሪምየር ሊግ መቀለ 70 እንደርታ፣ ወልዋሎ አዲግራት ዩኒቨርሲቲና ሱልሽረ ዳግም ወደ ውድድር መመለሳቸውን ተከትሎ በዚህ ውድድር ዘመን በ19 ክለቦች መካከል ውድድር ተደርጎ 5 ክለቦች ወደ ከፍተኛ ሊግ እንደሚወርዱ ተገልጿል። ፕሪምየር ሊጉ በቀጣይ ዓመት ወደ ነበረበት ፎርማት የሚመለስ ሲሆን በዚህ ዓመት ግን በየሳምንቱ አንድ አራፊ ቡድን ኑሮ ውድድሩ በ19 ክለቦች መካከል እንደሚከናወን የሊጉ አክሲዮን ማህበር መረጃ ያመለክታል። አድማጮቻችን፣ የአሜሪካ ድምፅ የምሽቱ ቅንብሮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። አስማማዋየ ነው ፕሮግራሞቹን እየመራው ከእናንተ ጋር ቆይታ አደረግኩኝ። ብርሃን ኃይሉ ደግሞ የስቱዲዮ ስርጭቱን እየመራች ከእናንተ ጋር ቆይታ አድርጋለች። የፕሮግራሙ ዋና አዘጋጅ ደረጀ ደስታ ነበር። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም ወደ እናንተ እየገባችሁ መከታተል ትችላላችሁ። የምሽቱ ዝግጅታችን በዚህ ያለቀ። መልካም ምሽት ይሁንላችሁ። Thank you.